ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ሀብታሙ ስዩም ዛሬ ሳስተናግዳችሁ አመሻለሁ። ኤልያስ አስማረ በቅንብሩ አብሮኝ ይገኛል። ኢትዮጵያውያን ወጣቶች ወደ ሌሎች ሀገራት ለማቅናት በሚመርጧቸው አደገኛ ጎዳናዎች ምክንያት ለአሰቃቂ ጉዳት ሲዳረጉ መስማት በዜና አውታሮች ላይ ተደጋግመዋል። ለአብነት ከጥቂት ቀናት በፊት የደረሰውን አሰቃቂ አደጋ ማንሳት እንችላለን። በጅቡቲ የባህር ዳርቻ ፍልሰተኞችን የጫኑ ሁለት ጀልባዎች ሰጥመው 45 ሰዎች መሞታቸውን የተባበሩት መንግስታት የፍልሰተኞች ድርጅት አስታውቋል። 310 ሰዎችን ያሳፈሩት ሁለቱ ጀልባዎች የተነሱት ከየመን መሆኑን ዓለም አቀፉ የፍልሰተኞች ድርጅት አስታውቁ። ከእነዚህ ጀልባዎች መካከል በአንድ ውስጥ የነበረው ከአደጋው የተረፈ ኢትዮጵያዊ ከአሜሪካ ድምፅ ጃለኔ ገመዳ ጋር በነበረው ቆይታ ስለ ሁኔታው ነግሮናል።
መንግስት ነው ያሳፈረን፣ የየመን መንግስት ማለት ነው። እዛ ሀራ የምትባል ከተማ አለ። እዛ ላይ ሰው ይያዛል፣ ከዛ ተመልሰው ወደዚህ ይጫናል፣ ወደ ጅቡቲ ማለት ነው።
ስንት ትሆናላችሁ እዛ ከየመን የተጫናችሁት?
ከየመን የተጫን አንድ እስር ቤት ውስጥ የነበር 250 ሰው ነበረ። ወደ 50 የሚጠጉት ደግሞ መጥቶ የተጨመሩት አለ። በአንድ ጀልባ ነበር። ሌሊት ነው፣ መቅሪብ አካባቢ ነው ከዛ የተነሳን። አደጋው ደግሞ ያጋጠመን 9 ሰዓት አካባቢ ነው። ጠዋት እስከ 12 ሰዓት ያው ውሃ ውስጥ ነበር። በግዳይ ነው እንጂ በውጀታ የሚጫን የለም። እነሱ ደግሞ የያዙት እስር ቤት ያስገባሉ። ከዛ አንድ ጀልባ ላይ 300 እየጫኑ ከዛ ይመለሳሉ። ከእስር ቤት ነው የወጣ።
ምን ያህል ነው የታሰርከው?
5 ቀን አንድ ወርም የቆያለ። ያው ብዛት ተጠራቅሞ ስለሚጫነው ሶስት የምጠራቀም እንቀመጣለን። ከዛ በአንድ ነው የምንጫነው እና እንደዛ ነው።
ወደ ጅቡቲ ስትቃረቡ ነው አደጋ የተፈጠረው? እስቲ ግለጽልኝ።
ወደ ጅቡቲ ስንቀረብ ማብራት ይታያል እንጂ ባህሩ በጣም ሩቅ ነው። ከባህሩ ለመውጣት ራሱ በጣም ከባድ ነው። በጣም ሩቅ ነው።
ችግሩ የተፈጠረው ሌሊት ነው ቀን ነው?
ሌሊት 9 ሰዓት ላይ። ሰበቡ ደርሳችኋል፣ ከዚህ በላይ መርከብ መሄድ አይችልም ተብሎ ነው። የመኑ በመጀመሪያ ለራስ ወርዶ አሳየን። ስወርድ እሱ ውሃው እነሱ መዋኘትም ስለሚችሉት በቃ ውሃው ቅርብ ነው መስለው ወርዶ ያሳየን ጊዜ በቃ ደርሰናል ብለን ወረን። ከዛ ትንሽ ነበሩ እንዲያሉት ከውጭ መብራት እያበሩ ለልስ ስለሆነ አይታይም ወዴት እንደሚሄድ ሰው ባህር ውስጥ ስለሆነ። ከዛ ውጭ ላይ ወጡት መብራት እያበሩ ነው። ያንም መብራት እየሄደ ነው ሰው እየዋኘ የሚሄደው።
ሳይዋኙ እዛ የቀሩ አሉ ብለህ ታምናለህ?
አዎ ብዙ ሰው አለ። ቢያንስ የወጣው አሁን 110 ከሆነ እንጂ ከዚህ በላይ አልወጣም ሰው። ሌሎቹ የሉም፣ ብዙ ሰው ነው የቀረ። ያው ጀናዛም ሬሳም ይወጣል። እነዛ አይተናል፣ ግን ብዙ ደግሞ ያልታያለ ባህር ውስጥ የቀረ ማለት ነው።
ከህግ ውጭ ሰው የሚያመላልሱ ሰዎች ውሃ ውስጥ እንዲወጡ አስገድደው ገፍትሯቸው ነው ይላሉ።
ይሄ አይደለም፣ የገፈተረን ሰው የለም። ከዛ የጫንን በመንግስት ስለሆነ የያዘን ይህ መንግስት ነው እንጂ የግል አይደለም። አውርዶን ደግሞ አመለጠ። ካወረደ በኋላ ሰውን እንኳን እንዳይረዳ ሰውን አራግፎ የጨረሰ ጊዜ አመለጠ። የሆነች ጋራ ነበረች፣ ያን ጋራ ላይ ሰው ተሰብስቦ እዛ ላይ የጮኸ ነበረ። ሌላ ጀልባ ነው መጡ። ቢያንስ 150 ሰው የሚሆነው ያተረፈን። እንደገና ደግሞ ሰው ከዛ ወጥቶ እዚህ ሲመጣ እዚህ ቀይ መስቀል አለ። ቀይ መስቀል በብዛት ሰው አይቀበልም። ከባህር የወጣ ውሃው ጨው ስለሆነ ሕክምና ያስፈልጋል። 2-3 ቀን ተቀምጦ ከዛ በኋላ አሁን የታመመ ሰው አለ። እኛ የወጣን ሰርተን ራሳችን ለመለወጥ ነው እንጂ ችግር ለመፍጠር አይደለም። ያው ጭንቅላታችን ተረብሿል። በዚህ ሁኔታ እንደዚህ አደጋ ላይ መውደቃችን በጣም ረብሾናል።
እዛ ከደረሳችሁ ምግብ ምናምን አገኛችሁ?
ምግብ እየለመን ነው፣ የሰው በር እየደበደብ 5 ቀናችን ነው። 5 ሰጠን ማን አለ እዚህ? ዲስተር የለም፣ ምንም የለም፣ ብርም እጃችን ላይ የለም። እስካሁን ራሱ ህይወታችን ትንሽ እንኳን እንድቆይ እያደረን ያለን ለምነን ነው። ምንም ይረዳን የለም።
አሁን ያላችሁበት ቦታ ማን ነው ያመጣችሁ?
ሶስት ሰዓት ደን በእግራችን ነው ወደዚህ የተመለስ ሜዳ ላይ ዘምብለን ከተማ ውስጥ ነን።
ምን የሚባል
ሀዩ ሀዩ የሚባል ህዝቡ አሁን አንድ ላይ አይደለንም። ሁሉም በየመንገዱ ተለያይቷል። ወደ ሀገርም ደግሞ የተመለሰ የኛ ጓደኞች አሉ። መንግስት ይህን ነገር ድጋፍ እንድታደርጉልን ድምፅ እንድትሆኑልን ነው የምንፈልገው።
የዛሬው ምሽት የጋቢና ቪኦኤ መሰናዶ ወጣቶች ህይወታቸውን አደጋ ላይ በሚጥል ሁኔታ ደጋግመው ለመሰደድ የመምረጣቸውን ምክንያት ይመረምራል። ከስደት ተመልሰው ህይወታቸውን ወደ በጎ የቀየሩ ግለሰቦችን ተሞክሮም ያሰማቸዋል። ህጋዊ ስደት አማራጮችን ለማበረታታት የቀረቡ ዓለም አቀፍ ጥሪዎችና ተያያዥ ጉዳዮችን ከጋበዝናቸው እንግዶች ትሰማላችሁ። ወደ መጀመሪያው እንግዳችን እናቀናለን። ዶክተር አበባው ምናየ ይባላሉ። በአዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርት ክፍል ረዳት ፕሮፌሰር እንዲሁም የመፈናቀልና ስደት ጥናት ማዕከል ኃላፊ ናቸው። ስደተኝነትን፣ ፍልሰተኝነትና መፈናቀልን በሚመለከት ከ30 በላይ ጥናታዊ ስራዎቻቸውን አሳትመዋል። ዶክተር አበባው ከስደት የተመለሱ ወጣቶች ዳግም ወደ ስደት ለመውጣት የሚያበቋቸው ምክንያቶች ቀድሞ ያስረዱናል።
አንደኛ ያ የጠበቁትን ነገር ብዙዎቹ ሳያገኙ ስለሚመጡ እንደገና ያንኑ ተስፋ ያሳጡታል። ሁለተኛ ሲመለሱ ብዙ ጊዜ መንግስትም የተለያዩ አካላትም የማይሆን ተስፋ ይሰጧቸዋል። የማይሆን ተስፋ ይሰጧቸውና ያ ተስፋ ሳይፈጸም ይቀራል። እንዲደረግላቸዋል ይባሉና ሳይሆን ይቀራል። ሳይሆን ሲቀር ዲሳፖይንትድ ይሆናል። የሚገርም በተወሰነ መጀመሪያ አሁን 2013 167,000 ኢትዮጵያውያን የተመለሱበትን የሳውዲ አረቢያን ትታስታውሳለህ? በፈረንጅ 2013 ያኔ ለመጀመሪያ ጊዜ መንግስት ጉዳዩ በጣም ያሳሰበው ያኔ ነው። ለእኛ the first deportation crisis ነው ለኢትዮጵያውያን። ትልቅ በአንዴ ማሲቭ የሆነ በዛ ደረጃ ከፍተኛ የሆነ ህዝብ ተመልሶ አያውቅም፣ በአንድ ጊዜ ማለት ነው። እዛ በኋላ ግን እንዲህ አይነት እንትን ሁኔታ ተደጋጋሚ ሆነ። ባለፉት ኦልሞስት 9-10 ዓመታት እኮ ከ850,000 ሰው በላይ ተመልሷል። እና ያኔ በአንዴ እንደዛ ሰው በገፍ ሲመለስ የፖሊሲ ማውጣት የምናምን ፕሮሚስ የማድረግ እንዲደረግላቸዋል ህገወጥ አዘዋዋሪዎች እንዲናረጋለን ምናምን ብዙ ነገር ተባለ፣ ፕሮሚስ ተደረገ። ምናለ ልጆቹ ይሄዱ መጀመሪያ አካባቢ ከሁለት ሶስት ወር በኋላ እኛ አጠናል። ስናጠና ወደ 27% አካባቢ የሚሆኑት መመለስ ይፈልጋሉ ከሶስት ወር ምናምን በኋላ። ከዛ ከስድስት ወር ምናምን በኋላ ደግሞ አይ የማጠና ወደ 40% አካባቢ መመለስ ይፈልጋሉ። ወደ ኦገስት ሲደርስ አይሎ ሲያጠና ደግሞ ወደ 53% መመለስ ይፈልጋሉ። በየጊዜው ተስፋ እየቆረጡ ቃል የተገባው ነገር እንደማይፈጸም እያዩ ሲመጡ ተስፋ ይቆርጣሉ። እና ያ ሁለተኛው ምክንያት ነው። ሌላው ግን ብዙም ያገላቸዋል። ተመላሾችን እኮ በግልጽ ለመናገር አንዳንድ ቦታ ላይ ንክ ይላቸዋል። እኔ ያስታውሳለሁ፣ አሁን ለምሳሌ ትግራይ ላይ አጽቢ ወንበርታ የሚባለው አካባቢ ሽሮ ፈሰስ ሲሏቸው ነበር። በአንድ ጊዜ የተመለሱት ልጆች እንዲህ አይነቱ እንትን በአንዴ ዝም ብላችሁ መታችሁ ተደፋችሁ ምናምን ምናምን አይነት ዲስክሪሚኔሽን
የማህበረሰቡ ጫና የልቦናው ጫና እና እንዲሁም ደግሞ ከመንግስት ሊደረግ የሚገባው ጉዳይ ባለመደረጉ ምክንያት ነው ወደ ዳግም ስደቱ የሚሄዱ ወደሚለው ማምጣት እንችላለን ማለት ነው።
ወደዛ ማምጣት እንችላለን። ምናልባት እሱ ላይ መጨመር ከፈለግ ያ መጀመሪያውኑ የገፋቸው ጉዳይ አሁንም መዛው ላይ መሆኑ በተለያየ መንገድ ሰዎቹ እንደመጡ ገንዘባቸውንም ኤክስፕሎይት የማድረግ እና በአግባቡ እንዲጠቀሙበት እዛዋትን የመጧትን ነገር እንኳን በአግባቡ እንዲጠቀሙበት ያለማድረግ ነገር አለ እና እነዚህ ነገሮች ዋና ዋና ገፊ ነገሮች ናቸው።
እነዚህ ሰዎች ለሀገር የሚጠቅሙ ለኢኮኖሚም የሚበጁ ኃይሎች ይሁኑ ዘንድ ምንድን ነው ሊደረግ የሚገባው? እንደ ማህበረሰብ፣ እንደ መንግስት፣ እንዲሁም ደግሞ ራሳቸው ተመላሾች ውስጥ ሊያስቧቸው የሚገቡ ጉዳዮች ምንድን ናቸው?
ጥሩ ነው። የመጀመሪያው ነገር በአብዛኛው ምላሾቻችን ልጆች በዚህን ያህል መጠን ታስረው እየተንገላቱ ነው፣ እንደዚህ ነው፣ በሳውዲ እስር ቤት ወይም በዚህ ቦታ እንዲተንገላቱ ሲባል እሳት የማጥፋት አይነት ስራ ነው እንጂ እውነት ለመናገር በተደራጀ መልኩ መልሰን እንዲህ እናደርጋቸዋለን፣ የተደራጀ ስራ እንዲሰሩ እናደርጋለን በሚል እየታሰበ አይደለም የሚመለሱ ያን በመሆኑ ከተመለሱ በኋላ እንዴት ወደ ስራ ይገባሉ የሚለው ታስቦ ተመዝኖ ቁጥራቸው ታውቆ ሊሰራ የሚችለው ነገር ተለይቶ አይደለም የሚመለሱ። ካየው ቁጥሩ መጀመሪያ ይህን ያህል መለስ እና እንትኑ እኔ ስለ ሪኢንቴግሬሽን ስናጠና ሪኢንቴግሬሽን ሰፋ ያለ ነገር ነው። መልሶ ማዋሃድ ዝም ብሎ እንደ መቀላቀል ወይም እንደ መመለስ አይደለም። መመለስ አንድ ነገር ነው። መልሳቸው በትንሽም ቢሆን እንዲያገግሙ ማድረግ አንድ ነገር ነው። ከዚያ አልፈ ግን እንዲቋቋሙ መልሶ የማቋቋሙ ጉዳይ ኢንቴግሬት የማድረግ ከማህበረሰቡ ጋርም በኢኮኖሚ፣ በስነ ልቦና፣ በጤና፣ በማህበራዊ ግንኙነታቸው እነዚህን ፒላሮች እነዚህን ዋልታዎች እንድትይዝል በኢኮኖሚ፣ በማህበራዊ ጉዳይ፣ በጤና፣ በስነ ልቦና እና በመሳሰሉት ነገሮች ተመልሰው በደንብ እንዲቋቋሙ የሚያደርግ ስራ አለመሰራት ትልቁ ችግር አንድ። ሁለተኛ ከነዚህ ሁሉ ደግሞ በጣም ቁልፉ ኢኮኖሚ በዚህ የጤናም የማህበራዊ ግንኙነታቸውም የብዙ ችግር ምንጩ ደግሞ ኢኮኖሚ። እኔ የስነ ልቦና ባለሙያ ዋናው ስነ ልቦና ነው ብዬ በዛ ብቻ መውሰድ አለ። ዋናው ኢኮኖሚ ኢኮኖሚኩ ነገር ያንን ያመጣ። ብዙ ጊዜ ካየው የሚደረገው ምንድን ነው? በሀገር ውስጥ ብዙ ነገር አለ፣ ሰርቶ መለወጥ ይቻላል ምናምን። መሬት ላይ ግን ያን አይነት ነገር በትክክል አለ ወይ ብሎ መጠየቅ። ስለዚህ እውነተኛ ስራ ብቻ አይደለም፣ እውነተኛ መሬት ላይ ያሉ የሚለውጡ ስራዎችን መስራት ያስፈልጋል። አንድ ሁለተኛ፣ አሁን የተሻሻለ ነገር አለ። ያም በአግባቡ አሰልጥኖ በመላክ መጠቀም ይቻላል። መጠቀም ስለሚቻል ሌጋል ማይግሬሽኑን ምናልባት በሶስተኛው እንትን እንመጣበት ይሆናል። ሌጋል ማይግሬሽኑን በአግባቡ መልክ አስይዞ መላክ ያስፈልጋል። በእርግጥ ዘንድሮ ኢትዮጵያ 375,000 ሰው ልካለች። ይህ ትልቅ እንትን ነው። ሌላው ኦሪጂን ኮሚኒቲው አካባቢ ማህበረሰባችን አካባቢም ቅድም ያነሳው አንዱ የማግለል በእናንተ ዙሪያ እኮ ብዙ ደከምን፣ ግን ምንም ጠብ ያለ ነገር የለም ሊላቸው ይችላል። እኒህ ነገሮች መቀነስ ያስፈልጋል።
ስደተኞች ችግር ብቻ ሳይሆኑ ለአንዳንድ ሀገራት ከፍተኛ የኢኮኖሚ መጎልበትም ምክንያቶች ሆነዋል። አንዳንዶቹ ሀገራት በርካታ ወጣቶቻቸው ወደ ሌሎች ሀገራት እንዲሄዱ በማድረግም በህጋዊ መንገድ ተጠቃሚ ሲሆኑም ይታያል።
አሁን ይሄ አንዱ በጣም አግባብነት ያለው እኔ ኢትዮጵያን የመሰለ 130 ሚሊዮን በላይ ህዝብ ያላት ሀገር ሰዎች ፖፕሌሽን ዲቪደንድ ነው የሚሉት ወይም ከሰው ሀብት ልናገኝ ነው የሚገባውን ከወጣት ጉልበት ልናገኝ የሚገባውን ትርፍ ወይም እነሱንም ጠብቀን እኛም ማግኘት የሚገባ እንደ ሀገር ማግኘት ያለባትን ለማግኘት በደንብ ነቅታና አስባ አልሰራችም ለረጅም ጊዜ። ለምሳሌ ወደ ህንድ ስትመጣ ዜጎቻቸውን ኢቨን ትምህርቱን እንኳን ለይተው ለተለያየ ሀገር የሚሆኑትን ዜጎች ለአሜሪካና ለአውሮፓ ሊሆኑ የሚችሉ አይነት ዜጎች፣ ለአፍሪካ ሊሆኑ የሚችሉ አይነት ዜጎች የትምህርት እንትናቸውን እንኳን ያንን ለይተው ብዙ የተማረ ሰው ወደ ውጭ በመላክ ብዙ ገንዘብ አግኝተዋል። ህንድ ቁጥር አንድ ነች በረሚታንስ። ከዛ በፊት ቻይና ከፍተኛ ደረጃ ክህሎት በተለያየ ሀገር ዜጎቿ እየላከች ክህሎትን ሸምታለች። በዛ አሁን ለቻይና ከፍተኛ የሆነ እርሾ ሆኗል። ለእኛ በጣም ቅርብና የቅርብ ጊዜ ብዙ የሚያራቅ ምሳሌ የሚሆነው ደግሞ ፊሊፒንስ። ፊሊፒንስ እንደኛው ያውም በተመሳሳይ ሁኔታ ዜጎቹን ወደ መካከለኛው ምስራቅ ይልካል። የእኛ ብዙ ችግር የገጠማቸው ልጆቻችን በብዛት በመካከለኛው ምስራቅ እና ወደ ደቡብ አፍሪካ የሚሄዱት ስለሆነ ማለት ነው። ለምሳሌ ማነሳል ዶሜስቲክ ወርክ ባለፈ ፕሮፌሽናል ሰዎችን ልከን ተገቢውን ገቢ ማግኘት ይጠበቅብናል ወደሚለው ነው የሚሄደው።
ዶክተር አበባው ምናዬ ለሰጡን ሙያዊ ትንተና በእጅጉ አመሰግናለሁ። ምንም እንኳን በተለያዩ ጊዜያት አስከፊና አሰቃቂ የሆኑ የሞት እንዲሁም የአካል ጉዳት እንዲሁም ሌሎች የእንግልት ታሪኮች ቢሰሙም አሁንም ግን ወጣቶች ስደትን ምርጫቸው አድርገዋል። በቅርቡ ዳግም ወደ ስደት ለመውጣት እየተዘጋጀ ያለ ወጣት ለምን እንዳለ አስጨናቂ ውሳኔ ላይ እንደደረሰ ለባልደረባችን ኤደን ገረመው ነግሯታል።
ቢያንስ ከመጣም ስቶሪ እንደዛ እያረኩ ሳውዲ አረቢያን ያው የሄድኩት ቢያንስ 9 ወር እንደዛ ተቀምጭ ያሉ 4 ወር ያው ስራ በማጣት ነው። 5 ወር ስራ አግኝቼ ነበር። በ5ኛው ወር ታያቸው በህገ ወጥ ነው ያው በጣም የረኝነት ምናምን የሚገኙ ስራይ ደግሞ ዞን ኮዝን በሆነ አንድ ሼር ያደርገ ሳውዲ ማለት አንዳንድ ጊዜም ያው መንግስት ሲዘን ሳንቀበለው የምንቀርበት ጊዜ ማለት ከዘጠኝ ተምሬያለሁ። ያው ግርግር ስለነበረ ያው መማርም ስላልቻልን እዛ በራሴ ፍላጎት ነው የተውኩት። ያው ስደት የመሄድ ፍላጎትም ስለነበረ ከኛ አማራጭ ነበረ ስደት ነበረ። ያው ስደት መድራየ ነው። ስደትም ያው መፍትሄ የለውም። ያው የመጨነቅ ጉዳይ ስለሆነ እዚህ ስነሳ ወደ ስደት ሳይሄድ የተወሰነ ብር ነበረችና ከዛ አንዳንድ ወንድም ስለሚኖር እዛ ብለን ያው ጓደኛ ምናምን ይቀበሉናን ብለን ስለምናስብ ካላኩ ብህም ያው በእግርህም ሳይሄድ አለ የእግር ጉዞ አድርጌያለሁ። በጣም አሁን ተወዷል። 95,000 ገብቷል። አሁን በእኛ ጊዜ ደግሞ 70,000 ነው የነበረው። በአመት ውስጥ እንኳን ራሱ ብዙ ልዩነት አድርጓል። ስራ ሰርተ ወደፊት የራስህን ጥሩ አላማ ሊኖር ይገባል። ለጊዜ አሁን ባጃጅ ገዝቻለሁ። አሁን ለባጃጅም ያው አንዳንድ ጊዜ የሚቆምበት ሰዓት አለ። ያው ግርግርም ስላለ አንዳንድ ቦታ ላይ ማለት ነው። የማንሰራበት ጊዜ አለ፣ የምንሰራበት ጊዜ አለ። ያው የባጃጅ ስራ ደግሞ ሁሉ ነገር ውድ ስለሆነ ለወዲሁ እንጂ ልትለወጥበት አለ። በቃ ሰራለ ያው ምትበላዋለ የሰራውን መብላትበት ምን መማረጠ ወደፊት ትለወጣለሁ ብለ የምታምንበት አቋም የለም። እና ባጃጇን ሽቼ ወደዛ ይሻለኛል ብዬ ናስብ ከዚህ ያው ተቀምጬ የምሰራው ስራ የለም። እያሽ ነገሩ ሁኔታ ታውቂዋለሽ ነች የሚቻል ቢኖር ያው ደግሞ እንትንም አለ ፓስፖርት የሚባል አለ። ሌላ ሀገርም ለመሞከር ይቻላል፣ ግን ደግሞ እዛ የራስ የምትለው ስራ ያስፈልጋል። ፓስፖርት በህጋዊ ደግሞ ለመሄድ ማለት ነው። አንዳንድ ፕሮሰስ ስላለ ማለት ነው። ያ ነገር ከሆነ ለእኛ አቅም ደግሞ ያው በህገ ወጥ ያለው ስደት የተሻለ ይመስላል።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። ወጣቶችና ስደት የዛሬ መሰናዷችን ትኩረት ነው። ከዓመታት አስቸጋሪ የስደት ዓመታት በኋላ ወደ ሀገራችሁ በመመለስ ሕይወታችሁን ወደ መልካም የቀየሩ ወጣቶችም አሉ። ቀጣዩ እንግዳችን ለዚህ ጥሩ ምሳሌ ትሆናለች። የፋላሲዶ ሙዚቃ ትምህርት ቤት መስራች ሕይወት ዳግም ታሪኳን ታጋራናለች።
አመሰግናለሁ። ስሜ ሕይወት ዳግም ይባላል። ትውልጅ ያደኩት ጨርቆስ አካባቢ ነው። ወደ 1999 አካባቢ ያው አብዛኛውን ያኔ ብዙ ጊዜ ወደ አረብ ሀገራት የሚሄድበት ጊዜ ነበር። እኔም የአስረኛ ክፍል ትምህርቴን ከጨረስኩ በኋላ በቃ ብዙ ጓደኞቼ ሲሄዱ እኔም መሄድ ፈለግኩና አንድ ጓደኛዬ ፓስፖርት ያወጣችልኝ። ከዛ ወደ ቤይሩት ድንገት ነው የመጣውም ቪዛው ተነስቼ ሄድኩትኝ። ሲሄድ ግን ያው ሄድኩበት ታርጌት የለኝም። 9 ዓመት ነው ቤይሩት ላይ ቆየሁ ሳልመለስ ማለት ነው። ግን ሁልጊዜ ሰው ይሄ መድረሻውን ማያውቅ ሰው መነሻውን ማያውቅ መድረሻውን ማያውቅም እና የሄድኩበትም ጎል ስላልነበረኝ የማገኘውን ገንዘብ በቃ እኔ ደስተኛ ሆኜ ቤተሰብ እልካለሁኝ ለዘመድም አስቀምጦልኝ ብዬ እልካለሁ እና እዛ ፋይናሊ ግን 9 ዓመት እየተጠጋ ሲሄድ ይሄ ነው የምለው ያስኩት ነገር አልነበረም ሳየው። እዛ እኔ በቃ ምንድን ነው በጣም በብዙ አሰብኩና አገር ላይ ምን ይሰራል የሚለውን ሳይ ዴኬር ይሰራል የሚለውን ነገር ተነገረኝ። ከመጣው በኋላ ግን ሁሉ ነገር እንደ አዲስ ነው። ምክንያቱም ምንም ነገር የለኝም። እንዴት ነው ላይፍ የሚጀምረው? በጣም ይከብድ ነበር። ከገዛ ቤተሰብ ጋር አትግባባም። አድራ ያስቀመጥከው ብር የለም። ምክንያቱም በቃ ተጠቅመውበታል እነሱ። በዛ መሀል ኃይለኛ ዲፕሬሽን ውስጥ ገባሁ። በጣም ኃይለኛ ማለት ነው። በቃ ጭንቀት ውስጥ ስነ ልቦና አማካሪ እንደገና ሌላ ኖ ላይ ሰርቪስ የሚባል ድርጅት ደግፎን ከዛ ከስትረስ ውስጥ መውጣት ጀመርኩኝ። እና የመጀመሪያ ሲሰጠኝም ሕክምና ሙዚቃ ነበር። በቃ ፓወርፉል ሆኖ ያወጣኝ እኔ ሙዚቃ ነበር። ለዛ ነበር እዛ ቤተሰብ በቃ አክስቴ ቤቷን ሸጠች፣ አንድ መሳሪያ ገዛችልኝ ኪቦርድ። በዛ ወደዚህ ይሄ ሙዚቃው ላይ ተጠገው ከስትረስ ለመውጣት ነው። ከወጣው በኋላ ግን ሶ ይሄ ነገር እኔን ከጠቀመኝ ለምን ሌላ ሰው አልጠቅምም? ከዛስ እንዴት ነው የምሰራው? ያለችኝ አንድ ኪቦርድ ናት። በጣም እንትን ውስጥ ነበርኩ። በዛ መሀል ግን ዋይዝ ላይ ደግሞ በአይሎ ፕሮጀክት ስልጠና እየተሰጠ ነበር። ላይፍ ስኪል ተሰጠ፣ ንግድ ክህሎት ስልጠና ተሰጠ፣ ሳይኮ ሶሻልም ሰፖርት ማድረግ ጀመሩ። በዛ ወደ ራሴ እየተመለስኩ በተለይ ላይፍ ስኪሉን ስወስድ ስልጠናውን በቃ ጥሩ እየሆንኩ መጣሁ። እዛው ይቻላል ማህበር ነበር ዋይዝ ውስጥ ይቻላል ውስጥ ከገባሁ በኋላ ብድርና ቁጠባ። አይሎም ደግሞ ቢዝነስ ኮሚቴሽን አዘጋጅቶ ነበረ። ከሱም ላይ ደግሞ አሸነፍኩና አንደኛ ነው የወጣሁት። 50,000 ብር አይሎ ሸለመኝ። ዛም ደሞ ተበድሬ በደንብ በቃ ማስፋት ቻልኩኝ። ማሳገዘይ ሴቶች ድርጅት ከዓለም ስራይ ንግድ ድርጅት ጋር ከአይሎ ጋር አንድ ላይ በመተባበር ለተመላሾች ያዘጋጀው ስልጣና ነበር። እዛ ላይ እንድሳተፍ ያው ኮረዳ ነበር መልመላ የተደረገው። እኔም በወረዳ የተያዥ ስለነበር ወደ እነሱ ተደወለልኝና ሄድኩኝ። እነሱ ጋር ስልጣና ግን ካገኘው በኋላ ቢዝነስ ኮምፒቴሽኑን ያዘጋጀው ያው ዋይዝና የዓለም ስራይ ንግድ ድርጅቱ አይሎ ነበር። እዛ ዋይዝ ላይ ኢኮኖሚካል ለሄ ቀጥታ ገንዘብ አይደለም ራሳችን አይ ነው ካምፓስቲ ቢልዲንግ ላይ በጣም ሰርቷል ማለት ነው። ምክንያቱም ትልቁ ጥቅማችን ደግሞ ሰው ራሱን ማግኘት ነው። ራሱን ፈልጎ ሰው ካገኘ ትልቁ ሀብቱ ነው። ከዛ በኋላ በቃ ውስጣችን ያለው ነገር ምንድነው? እኔ የቱ ጋር ነው መንሰራው? ብዙ ጊዜ የሚደጋገም ነገር አለ። ገንዘብ ለማግኘት ብቻ አንድ ሴት ንግድ ትጀምራለች። ንግዷ ፌል ሲያደርግ ደግሞ ሌላ ነገር ትጀምራለች። ደግሞ ይሄ ደግሞ እሽክርክሮች ነው የሚሆነው። ዋይዝ ግን ራስ አገዝ የመጀመሪያ የሰራው መጀመሪያ እኛ ውስጥ ያለው ነገር እምቅ ኃይላችን የትኛው ነው? የኛ ፖቴንሻላችን። ፖቴንሻላችንን ካገኘነው ሰክሰስ የመሆናችን ነገር በጣም ቅርብ ነው የሚሆነው። የሙዚቃው ትምህርት ቤቱ ፋላዶሚ ነው የሚባለው። ፋላዶሚ ያው ከስኬር ውስጥ ነው ስሙንም የወሰድነው። 2012 ላይ መስከረም ላይ ነው የተከፈተውም ንግድ ፍቃዱንም ያስኩትም ማለት ነው። ወደዚህ ሙያ ስገባ የመጀመሪያው ከራሴ ተነስቼ ነው። በስትረስ ውስጥ ካለፍኩኝ በኋላ በቃ ይጠቅማል የሚለው ነገር ውስጥ ነው የገባሁት። ከመጠቀም አልጀመርኩትም፣ ከመጥቀም ነው የጀመርኩት። ያው ገንዘብ ግዴታ ነው ያስፈልጋል፣ ግን ከመጥቀም ስጀምረው ነገ እንደምጠቀም በደንብ ውስጤ ላይ ክሊር ሆኖ ይታየኝ ነበርና አንዳንድ ሰዎችን በነፃ በማስተማር ነው የገማውን ቀደም ታያቸው ልጆች አሉ። በነፃ ነው እኔ ጋር የተማሩት፣ ከዛ በኋላ አስተማሪም ነው የሆኑት። ሌላው ደግሞ ፍልሰት ላይ ያሉ ልጆች ስትረስ ውስጥ ያሉትን እነሱንም በነፃ ነው የምናስተምረው። ሌላ ክረምት ላይ በጣም ነው የምንሰራው። በትንሹ 100 ተማሪ አለ እዚህ ሳይሆን የትምህርት ግቢ ነው የምንይዘው። 100 እስከ 150 ተማሪ አለ። ሁሉም ሰው ወደ ውጭ ሀገር ሲሄድ ለምን ለውጥ አይደለም። እኔ አሁን አረብ ሀገር ላይ ሄጄ ምን አተረፍሽ ብትልኝ ምንም አላተረፍኩም ነው የምልህ። አሁን ላይ ግን ስቀመጥ እኔ ለብዙዎች ምሳሌ እንደሆን ብዙዎችን አረብ ሀገር ሊሄዱ ሲያስቡ ለምንድን ነው የሚሄዱት ብዬ ቆመው እንዲያስቡ ጎል ሊኖራቸው ይገባል። 2 ዓመት ከሆነ የሁለት ዓመት ደሞዛቸው ስንት ነው? የቱ ነው ስትርፋቸው? ምን ለማድረግ ነው የሚለውን መጀመሪያ ቀድመው አስበው እንዲሄዱ ነው የማደርገው። ሁለተኛ ደግሞ ሀገር ላይ ያሉ አማራጮችን በደንብ ማየት አለባቸው እንዳይጸጸቱ። ምክንያቱም የትኛውም ወንድም ሆነ ሴት ሲሄድ አላማ ከሌለው እድሜው ነው ሉዝ አድርጎ የሚመጣው፣ በእድሜው ላይ ቀንሶ ነው የሚመጣው። ስለዚህ ይህንን እኔ ስራ ሳስበው በቃ ለሌሎች እንድተርፍ እዚህ ውስጥ የተቀመጥኩኝ ያህል ነው የሚሰማኝ።
ህይወት ዳግምን በእጅጉ እናመሰግናለን። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት ከአሜሪካ ድምፅ። የወጣቶች ስደት አንድን ወይንም ሁለት ሀገሮችን ብቻ የተመለከተ ሳይሆን ዓለም አቀፍ የራስ ምታትም ነው። ተያይዘው የሚከሰቱ አሳሳቢ ሁኔታዎችን ለመቅረፍ ዓለም አቀፉን ማህበረሰብ እየወተወቱ ከሚገኙ ተቋማት መካከል አንዱ ዓለም አቀፉ የፍልሰተኞች ድርጅት ነው። ድርጅቱ ከሰሞኑ በአዲስ አበባ በነበረው ጉባኤ ላይ ሰዎች በህገ ወጥ አዘዋዋሪዎች አማካኝነት የሚንቀሳቀሱበት ምንም ምክንያት ሊኖር አይገባም ሲሉ የዓለም አቀፉ የፍልሰቱ ድርጅት ዋና ዲሬክተር ኤሚ ፖፕም ተናግረዋል። ዋና ኃላፊዋ በአዲስ አበባ ከአሜሪካ ድምፁ ዘጋቢ እስክንድር ፍሬው ጋር ቆይታ አድርገዋል። ይህንን ቆይታ ኬኔዲ አባተ በሚከተለው ዘገባው ይቃኘዋል።
በአዲስ አበባ እየተካሄደ ባለው የዓለም የፍልሰት ስምምነት የአፍሪካ ቀጣና ፈጻጸም ግምገማ ላይ የተገኙት የዓለም አቀፉ የፍልሰት ድርጅት በምህጻሩ አይኦኤም ዋና ዳይሬክተር ኤሚ ፖፕ ፍልሰተኞች ከአደጋ ተጠብቀው የሚንቀሳቀሱበት አማራጭ መስፋት እንዳለበት ተናግረዋል። ዋና ዳይሬክተሯ ከግምገማው ጉባኤ ጎን ለጎን ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በተለይ መነሻቸውን ከአፍሪካ ቀንድ በማድረግ በየመን በኩል አድርገው ወደ መካከለኛው ምስራቅ የሚጓዙ ሰዎች ለከፍተኛ አደጋ እየተጋለጡ እንደሚገኙ አመልክተዋል።
More people are being harmed, frankly, on this route than in any other route that we now see in the world, which is
በአሁኑ ጊዜ በዓለም ላይ ካሉ መስመሮች ሁሉ በዚህ በምስራቃዊው መስመር ላይ ብዙ ሰዎች ይጎዳሉ። ይህም ብዙ ትኩረት እያገኘ አይደለም። ወደ ባህረ ሰላጤው ሀገራት ሲያቋርጡ በጀልባ መገልበጥ የብዙ ፍልሰተኞች ህይወት ያለፈበትን ዘገባ ሰሞኑን ሰምተናል። ይህ የሚያሳየው ነገር ቢኖር ሰዎች የሚንቀሳቀሱባቸውን አስተማማኝና መደበኛ መንገዶችን መፍጠር እንዳለብን ነው። ምክንያቱም በባህረ ሰላጤው ሀገራት ውስጥ ሰዎች ለመኖርና ለመስራት የሚችሉባቸው ብዙ ድሎች እንዳሉ እናውቃለን።
ባለፈው ሳምንት ማክሰኞ መስከረም 21 ቀን ማምሻውን ከየመን ወደ ጅቡቲ 320 ኢትዮጵያውያን ፍልሰተኞችን ኢመደበኛ በሆነ መንገድ ይዘው የተነሱ ሁለት ጀልባዎች የጅቡቲ ባህር ዳርቻ አካባቢ ሲደርሱ በደረሰ አደጋ 48 ፍልሰተኞች ህይወታቸው ሲያልፍ 75 ፍልሰተኞች ደግሞ የደረሱበት እንዳልታወቀና አካላቸውን የማፈላለጉ ስራ በነፍስ አድን ሰራተኞች እየተከናወነ እንደሚገኝ የኢትዮጵያ መንግስት መግለጹ ይታወቃል። በዚህ መስመር በህገወጥ ደላሎች አማካኝነት ለአደጋ አጋላጭ በሆነ መንገድ በሚደረግ የፍልሰተኞች ጉዞ ኢትዮጵያውያንን ጨምሮ በርካቶች ህይወታቸውን ሲያጡና ለጉዳት ሲዳረጉ መስማት የተለመደ ዜና ነው። የሰዎች ከቦታ ቦታ መንቀሳቀስ ለዓለም ኢኮኖሚና ሌሎች እድገቶች አስፈላጊና ጠቃሚ እንደሆነ የሚገልጹት የአይኦኤም ዋና ዳይሬክተር ኤሚ ፖፕ፣ ነገር ግን በህገወጥ መንገድ የሚደረጉ ጉዞዎች ቆመው አገራት ለፍልሰተኞች ሰላማዊና መደበኛ የእንቅስቃሴ መንገዶችን እንዲፈጥሩ ለማስቻል ድርጅታቸው እየሰራ መሆኑን ያብራራሉ።
There should be no reason for people to have to move through a smuggler or through a trafficker, a route that will subject them to exploitation and often abuse.
ሰዎች ለብዝበዛና ለጥቃት በሚያጋልጣቸው በህገወጥ አዘዋዋሪ አማካኝነት የሚንቀሳቀሱበት ምንም ምክንያት ሊኖር አይገባም። ስለዚህ የዓለም የፍልሰት ስምምነት ትግበራን ወደፊት ለማራመድ ከአባል ሀገሮቻችን ጋር ተባብረን የምንሰራው የኢኮኖሚ እድሎች የት እንዳሉ በሚገባ በመመልከት ነው። አሁን ያሉትን የፍልሰተኞች የዝውውር መንገዶች ወደ መደበኛ እንዲዞሩ ለማመቻቸት ይህንኑ ለማጎልበትና መፍትሄ ለመስጠት ነው። አላማችን ሰዎች በመደበኛው መንገድ እንዲሄዱ ማድረግ ነው። ይህ ለፍልሰተኞችም ለመንግስታትም ጥሩ ነው።
ደህንነቱ የተጠበቀና መደበኛ የሆነ የፍልሰተኞች እንቅስቃሴን የማመቻቸት አላማ ያለው የዓለም የፍልሰት ስምምነት እንደ አውሮፓውያን አቆጣጠር በ2018 ነበር በአብዛኛው የተመድ አባል አገራት የተፈረመው። የስምምነቱ አፈጻጸም በአፍሪካ የሚገኝበት ደረጃ በአዲስ አበባ ዘንድሮ ለሁለተኛ ጊዜ እየተገመገመ ነው። በአፍሪካ 15 ሀገራት የተሻለ አፈጻጸም እንዳላቸውና ሁለቱ ደግሞ የአገራቸው ህግ አካል እንዳደረጉት የዓለም አቀፉ የፍልሰት ድርጅት ዋና ዳይሬክተር ኤሚ ፖፕ ተናግረዋል። በአዲስ አበባ ስካይላይት ሆቴል በነበረው የግምገማ ጉባኤ ላይ የተገኙት የኢትዮጵያ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ስምምነቱን ከአውሮፓውያኑ 2019 ጀምሮ እየተገበረች ነው ሲሉ ተናግረዋል። በኢመደበኛ ጉዞ ህይወታቸውን የሚያጡ ኢትዮጵያውያን ቁጥር በየጊዜው በመጨመር ላይ መሆኑ እያሳሰበው እንደሆነ የሚገልጸው የኢትዮጵያ መንግስት ከባህረ ሰላጤው ሀገራት ጋር በመነጋገር በመደበኛ መንገድ ሰዎችን ለመላክ ጥረት እያደረገ መሆኑን በተደጋጋሚ ገልጿል። አዲሱ የኢትዮጵያ ፕሬዝደንት ታዬ አጽቀሥላሴ ሰኞ መስከረም 27 ቀን 2017 ዓ.ም ባደረጉት ንግግር በተያዘው በጀት ዓመት ለ700,000 ኢትዮጵያውያን የውጭ ስራ ዕድል ለመፍጠር ታቅዷል ብለዋል። ግጭቶች፣ የአየር ንብረት ለውጥና የኢኮኖሚ ችግር ሰዎች ኢመደበኛ በሆነ መንገድ ከቦታ ቦታ እንዲዘዋወሩ በማድረግ ላይ መሆናቸውን የጠቀሱት የአይኦኤም ዋና ዳይሬክተር ኤሚ እነዚህን ችግሮች መቅረፍ ትኩረት ይሻል ብለዋል። ከፍልሰት ጋራ የተያያዙ ችግሮችን መቅረፍና ወደፊት መጓዝ ካስፈለገ የፍልሰት ጉዳይን የልማት ፖሊሲ አካል ማድረግ ወሳኝ ነው ሲሉም ዋና ዳይሬክተሯ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አክለው ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በሚቀጥለው ሳምንት ለሌላ ርዕስ እንገናኛለን። መልካም ምሽት ይሁንላችሁ።